Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ጋቢና ትገኛለች።
ሰላም እንደምን አመሻችሁ። የኢትዮጵያ መንግስት የሀገሪቱ መጻኢ እድል በእጁ ነው ሲሉ በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ከፍተኛ ኮሚሽነር አስገነዘቡ።
የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ዘይድ አል ሁሴን ከገዢው ኢህአዴግና ከሀገር አቀፍ ተቃዋሚ ፓርቲ ተወካዮች ጋር ተወያይተዋል። በተባበሩት መንግስታት ከፍተኛ ኮሚሽነር ጋር ያደረጉት ውይይት በኢትዮጵያ ያለው የሰብአዊ መብት ጥሰት ዓለም አቀፍ እውቅና እንዲያገኝ ያግዛል ሲሉ አንዳንድ የሀገር አቀፍ የተቃዋሚ ፓርቲዎች ተናግረዋል።
ጊዜ ኢህአዴግ ዲሞክራሲው ገና ጅምር ነው አላደገም ይለናል። 25 አመት ሙሉ አትሊስት አንድ ርምጃ እንኳን መራመድ የነበረበት የሚል ሐሳብ ነው ትኩረት ሰጥተን ያነሳ ነው።
ሰማያዊ ፓርቲን በመወከል በውይይቱ ላይ የተሳተፉት የውጭ ግንኙነት ኃላፊው አቶ አበበ አካሉ ናቸው። ዘገባለን።
የሳውዲ አረቢያ መንግስት ከአምስት ሚሊዮን በላይ የሚሆኑ ያለ ስራና መኖሪያ ፈቃድ የሚኖሩ የውጭ ሀገር ዜጎችን በዘጠና ቀናት ጊዜ ገደብ ውስጥ ሀገሪቱን ለቀው እንዲወጡ የሚያዝ አዋጅ ማሳለፉ የሚታወስ ነው። የሳውዲ አረቢያ መንግስት በሰጠው ቀነ ገደብ መሰረት ወደ ኢትዮጵያ በመመለስ ላይ ያሉ ኢትዮጵያውያን አሉ።
በቀን ውስጥ እስከ 300 እስከ 400 ኢትዮጵያውያን እየተመለሱ ናቸው።
የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ናቸው።
በሌላ ወገን በርካታ ኢትዮጵያውያን ለመመለስ እቅድ እንደሌላቸውም ይናገራሉ።
አባቴ ቤት ያለውን ንብረት ጨርሶ ለሽጦ ነው የመጣሁት።
በትንሹ ከተነሳሽ ልታድጊ የማትችይበት ምንም አይነት ነገር የለም። ዋናው ከዚህ ሲወጡ እንሰራለን ብለው መውጣት መቻል አለባቸው።
ሀገር ቤት ብዙ ተንከራትቻለሁ፣ ለፍቼ አይቻለሁ፣ ለቤተሰቦችም ሰርቻለሁ። ግን የሰራሁትን መልሼ ነው ራሴ ነኝ ያጠፋሁባቸው። ነው አባቴ ቤት ያለውን ንብረት ጨርሶ ለሽጦ ነው የመጣሁት። ነው አባቴ ቤት ያለውን ንብረት ጨርሶ ለሽጦ ነው የመጣሁት።
በሳውዲ አረቢያ ያለ መኖሪያ ፈቃድና የስራ ፈቃድ የሚኖሩ ኢትዮጵያውያን ናቸው። ዘገባለን።
ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የምሽቱ ዓለም አቀፍ ዜናዎች በድጋሚ ተመልሰን መጥተናል። የሶማሊያ የመልሶ ግንባታ ሚኒስትር በአንድ የሌላ መንግስት ባለስልጣን ጠባቂ በተተኮሰ ጥይት ትላንት ተገደሉ። የሶማሊያ መንግስት ምርመራ ከፍተናል ብለዋል። ሚኒስተሩ አባስ አብዱላሂ ሼክ ሲራጅ የተገደሉት መቋዲሾ ቤተ መንግስት አጠገብ መሆኑን የማስታወቂያ ሚኒስተሩ ገልጸዋል። ጠቅላይ ሚኒስትር ሐሰን አሊ ሄይር ከተሾሙት የካቢኔ አባላት ወጣቱ ነበሩ። 31 ዓመት እድሜ ያላቸው ሲራጅ ባለፈው ዓመት ከኬንያ የዳዳብ ስደተኛ ካምፕ ከተመለሱት የመጀመሪያዎቹ ስደተኞች አንዱ ናቸው። ሚኒስትሩን የገደሏቸው የዋናው ኦዲተር ጠባቂዎች ሲሆኑ ዋናው ኦዲተር ኑር ፋራህ ለቪኦኤ የሶማሊኛ አገልግሎት በሰጡት ቃል ሚኒስትሩ የነበሩበት መኪና ሲከተለን አጥፍቶ ጠፊ ቦምብ የጫነ መስሏቸው ነው ብለዋል ተኩስ የከፈቱት። ትላንት አዲስ አበባ ጉብኝት ላይ የነበሩት የሶማሊያ ፕሬዝዳንት መሐመድ አብዱላሂ ፈርማጆ በሚኒስትሩ አባስ ሞት ምክንያት ከህዝቤ ጋር ሀዘኑን ለመካፈልና በመንግስታዊ የቀብራቸው ስነ ስርዓት ላይ ለመገኘት ጉብኝቴን አሳጥሬ እመለሳለሁ ሲሉ በትዊተር ገጻቸው ላይ ትላንት ጽፈዋል።
በተያያዘም የሶማሊያ ጠረፍ አካባቢ የባህር ላይ ጠለፋ ከበርካታ ዓመታት በኋላ አገርሽቷል። ባለፉት 2 ወራት ብቻ 6 የጠለፋ እንቅስቃሴዎች ተከስተው እንደነበር ተዘግቧል። አካባቢውን የሚቃኘው የአውሮፓ ህብረት የባህር ኃይል ዩናፎር ግን በድርቅ ወደመታችው ወደ ሶማሊያ የምግብ እርዳታ ጭነው የሚጓዙ መርከቦችን በስኬት አጅቦ እየሸኘ መሆኑን ገልጿል። የህብረቱ የባህር ኃይል ባህላዊ ቃል አቀባይ ሌፍተናንት ኮማንደር ጃክሊን ሸሪፍ ለቪኦኤ የሶማሊኛ አገልግሎት የሰጡት ቃል እንደ አውሮፓውያን አቆጣጠር በ2008 ዓ.ም የተባበሩት መንግስታት የዓለም የምግብ ፕሮግራም መርከቦችን ጥበቃ መስጠት ከጀመርን ወዲህ እርዳታ በጫኑ መርከቦች ላይ አንድም ጥቃት ደርሶ አያውቅም ብለዋል።
ማሊ ውስጥ ስላንት ተጠርጣሪ ጽንፈኛ እስላማዊ ታጣቂዎች በተባበሩት መንግስታት ድርጅት የሰላም አስከባሪዎች ካምፕ ላይ ባደረሱት ጥቃት አንድ ሰው ሲገደል ሌሎች 9 ሰዎች ቆስለዋል። የተገደለው ሰው የየት ሀገር ዜጋ እንደሆነ አልታወቀም። ከቆሰሉት መካከል አንድ ስዊድናዊ ሰላም አስከባሪና ላይቤሪያውያን ወታደሮች እንዳሉባቸው ተገልጿል። ቲምቡክቱ ከተማ ለደረሰውና የመንግስታቱ ድርጅት የሽብርተኛ ጥቃት ሲለገለጸው ጥቃት እስካሁን ኃላፊ ነኝ ያለ ወገን የለም። ባለፈው አመት በዚያው ካምፕ ላይ ከአልቃይዳ ጋር ግንኙነት ያላቸው ታጣቂዎች የሮኬት ጥቃት አድርሰው እንደነበረም ይታወሳል።
ወደ ዩናይትድ ስቴትስ ነው የምናመራው። የዩናይትድ ስቴትስ የፌዴራል ምርመራ ቢሮ ዳይሬክተር ጄምስ ኮሚ በፕሬዝዳንታዊ ምርጫ የሩሲያን ተግባራት በተመለከተ በተያያዘው ምርመራ ዛሬ ለምክር ቤት የደህንነት ኮሚቴ በዝግ ችሎት ቃላቸውን ይሰጣሉ። ኮሚ ትላንት ለመወሰኛው የፍትህ ኮሚቴ በሰጡት የምስክርነት ቃል ፕሬዝዳንታዊ ምርጫው ሊካሄድ ቀናት ሲቀሩት መስሪያ ቤታቸው ተዘግቶ የነበረውን የዲሞክራቲክ ፓርቲ እጩ ሂላሪ የኢሜል አያያዝ ምርመራ እንደሚከፍት መናገራቸው ዶናልድ ትራምፕ እንዳሸነፏቸው ሚና ተጫውቶ ሊሆን ይችላል ብዬ ማሰብ እንኳን መንፈሴን ይረብሻል ብለው መልሰዋል።
ፈረንሳይ ምርጫ ላይ ናት። ለፈረንሳይ ፕሬዝዳንት የሚወዳደሩት ለፔንና ማርክ የፊታችን ሮብ ለቅድመ ምርጫ ክርክር ፊት ለፊት ሊጋጠሙ ነው። ከትላንት በስቲያ ሰኞ የተካሄደውና ከባዱን የመጀመሪያ ዙር ምርጫ ክርክር በከፍተኛ ድምጽ ቢጨርሱም ግን ሁለቱም የብዙሃን ድምጽ አላገኙም። የፊታችን እሁድ ከሚካሄደው የመጨረሻ ዙር የድምጽ አሰጣጥ አስቀድሞ ይፋ የሆኑ የህዝብ አስተያየቶች እንዳመለከቱት ከሆነ መሀልተኛው እጩ ማርከን እጅግ አክራሪ ከሆኑት እጩ ተፈካካሪ ለፔን ቅድማውን ይዘዋል። በመጨረሻም የሰሜን ኮሪያ መንግስት የዜና አገልግሎት በቀጥታ በቻይና ላይ ያነጣጠረ ያልተለመደ ነቀፋ ሰነዘረ። የቻይና መንግስት የዜና አገልግሎት መግለጫዎችን የጠቀሰው የፒንዮንግ ያንግ መንግስት ነቀፋ ቻይና የሰሜን ኮሪያን ትዕግስት መፈታተን አይገባትም ሲል አስጠንቅቋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አድረገውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
የኢትዮጵያ መንግስት የሀገሪቱ መጻኢ እድል በእጁ ነው ሲሉ በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ከፍተኛ ኮሚሽነር አስገነዘቡ። ኢትዮጵያ የሰብአዊ መብቶችን በማስጠበቅ አዲስ ግስጋሴ መጀመር ከቻለችና በህዝቧ የምትተማመን መሆኗን ካሳየች ሁሉንም የሚጠቅም ጠንካራና አንድነቱን የጠበቀ ማህበረሰብ መፍጠር እንደምትችል ገልጸዋል። ያ ካልሆነና የምትደነቃቀፍ ከሆነች ግን አሉ ከፍተኛ ኮሚሽነሩ፣ ለልማት ሆነ በህዝቡ አሉታዊ ውጤቶች ሊፈጠሩ ይችላሉ ሲሉም አሳስበዋል። ኮሚሽነሩ መንግስት በፍርሃት ያሰራቸውንና የፈረደባቸውን ያሏቸውን አያሌ እስረኞች እንዲፈቱ ጠይቀዋል። ዝርዝሩን እንደደረሰን እናቀርባለን።
ከዚሁ ከተባበሩት መንግስታት ኮሚሽነር ጉብኝት ሳንወጣ በተባበሩት መንግስታት ከፍተኛ ኮሚሽነር ጋር ያደረጉት ውይይት በኢትዮጵያ ያለው የሰብአዊ መብት ጥሰት የዓለም አቀፍ እውቅና እንዲያገኝ ያግዛል ሲሉ አንዳንድ የሀገር አቀፍ የተቃዋሚ ፓርቲዎች ተናግረዋል። ኮሚሽነሩ ለመንግስት ምክር ከመስጠት የዘለለ ተግባር ሊኖራቸው እንደማይችል፣ የኢትዮጵያ ጭምር ከውጭ በመጡ ሰዎች ይፈታል ብለው እንደሚያምኑ ግን ፓርቲውን ሹ አስታውቀዋል። የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ዚያድ አል ሁሴን ከገዢው ፓርቲ ከኢህአዴግና ከሀገር አቀፍ ፓርቲዎች ተቃዋሚዎች ጋር ተወያይተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ዘይድ አል ሁሴን የኢትዮጵያ ጉብኝት መርሃ ግብር ከተቃዋሚ ፓርቲ ተወካዮች ጋር መወያየትንም ያካተተ ነው። እናም ገዢውን ኢህአዴግን ጨምሮ ወደ 11 የሚጠጉ አገር አቀፍ ፓርቲዎች ተወካዮች በተገኙበት መድረክ ውይይት ተካሂዷል። በዚህ ውይይት ካለፉት አመታት ጀምሮ እስከ ቅርብ ጊዜ ያሉ የሰብአዊ መብት ጉዳዮች መነሳታቸውን ሰማያዊ ፓርቲን በመወከል የተሳተፉት የውጭ ግንኙነት ኃላፊው አቶ አበባ ካሉ ያስረዳሉ።
የተነሱት በጣም ጠንካራ ሐሳቦች ባለፉት የዚህ የኢህአዴግ ያገዛዝ ዘመናት ውስጥ የነበሩ የሰብአዊ መብት ጥሰቶች ቀጥለው እንደሄዱና አሁን ደግሞ ከባለፈው አመት ጀምሮ አገሪቱ በተፈጠረው ምስቅልቅል ምክንያት እስረኞች በከፍተኛ ቁጥር በየቦታው የታጎሩ እንደሆነና ከፍተኛ ስቃይ እንደሚደርስባቸው፣ የፖለቲካ ምህዳሩ በጣም መጥበቡን፣ መንግስት የመልካም አስተዳደር ችግሩ የከፋ መምጣቱን በተለይም ደግሞ ሙስናው እጅግ ከአቅም በላይ መንግስት ከሚቆጣጠረው አቅም በላይ መሆኑን ሲንገልጽ ይሄንን የወቅቱ የነበሩት የሃዲክ ተወካይም ይሄንን አምነው ተቀብሏል። ኮሚሽነሩ ፊት ሙስና በጣም አስቸጋሪ እንደሆነባቸውና ይሄንንም እየታገሉ እንደሆነ እና አዛም ከተነሳው ሐሳብ ሁልጊዜ ሃዲክ ዲሞክራሲው ገና ጅምር ነው አላደገም ይለናል 25 አመት ሙሉ አትሊስት አንድ ርምጃ እንኳን መራመድ የነበረበት የሚል ሐሳብ ነው ትኩረት ሰጥተን ያነሳነው። እና ይሄ የመልካም አስተዳደር ችግር የፈጠረው የሃዲክ ያገዛዝ የፖሊሲው ችግር የሚከተለው አይዲዮሎጂ ችግር የፈጠረው ነገር አገሪቷን ወደ መስቀልቅል ነገር እየመራት ነው የሚለውን አይለው ትኩረት ያደረግነው።
ይሄም ሆኖ ከኮሚሽነሩ ጉብኝት ብዙ ውጤት እንደማይጠብቁ ነው።
የኢትዮጵያ ችግር ይፈታል በእነሱ እንትን ብለን እኔ አልጠብቅም ምንም ነገር። ነገር ግን ከፍተኛ ኮሚሽነር ናቸው። አሁን ያለው የሰብአዊ መብት ጥሰት ዓለም አቀፍ እውቅና እንዲኖረው እንፈልጋለን። ዓለም እንዲያውቀው አሁን እየተደረገ ያለውን አገር ውስጥ ያለውን ችግር በሚገባ እንዲታወቅ ስለፈለግንና በወቅቱም ኮሚሽነሩ ወደ ሀገር ውስጥ መጥተው ተቃዋሚ ፓርቲዎችን ለማናገር ፍቃደኛ ስለሆኑ አክብረናቸውም ጭምር ነው የነው እንጂ ኢህአዴግ ወደ ሰፊ ሆኖ የፖለቲካ ምህዳሩን ቢያስፋው ኖሮ እና ራሱ መፈተሽ ቢችል ኖሮ እዚሁ እንደ ኢትዮጵያዊነታችን ሳቸውም ያሉት ይሄንን ነው ወደ መጨረሻ ላይ ችግሩን በጋራ ለትፈቱ የሚችል ስላልቻለ ነው እኛም ከድርድሩም ለቀን ለመውጣት ተገደድነው። ኢህአዴግ ፍጹም አደራዳሪ ወገንም ስላልፈለግ ለቀን ወጥተናል። አቶ ኃይለ ማርያምን ኮሚሽነሩ መጥቶ ከሚነግርልን እኛ ብንነግራቸው ይቀለ ነበር ችግራችን በቅርበት በኢትዮጵያ ቋንቋ ብንታደል ኖሮ እንደ ኢትዮጵያዊ ራሳችንን ልንፈታው ብንችል ጥሩ ነበር የሚሉነት ነው ያለኝ።
የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓን በመወከል በውይይቱ ላይ የተሳተፉት የፓርቲው ሊቀመንበር ዶክተር ጫኔ ከበደ ናቸው። የኢትዮጵያ መንግስት የተባበሩት መንግስታት ድርጅትን የሰብአዊ መብት ድንጋጌ መቀበሉን ያስታወሱት ዶክተር ጫኔ በተግባር እንደማያውለው ግን ለኮሚሽነሩ አስረድተናል ሲሉ ምሳሌዎችን ጠቅሰዋል።
ሰብአዊ መብት አከባበሩን ዙሪያ ላይ የጸረ ሽብር ህጉም ራሱ በራሱ ተጽዕኖ የፈጠረብን በመሆኑ የብዙሃን መገናኛ አጠቃቀምና የፖለቲካ እስረኞች በአጠቃላይ የሲቪክና የሙያ ማህበራት አዋጅንን ጨምሮ የሰብአዊ መብት አያያዝን በሀገሪቱ ላይ ከፍተኛ ጥያቄ ውስጥ ያስገባና ከምንም በላይ ሰብአዊ መብት አጠባበቅ ችግሮች በአጠቃላይ ከሀገራዊም አልፈው አህጉራዊ አቀፍ ይዘት ያላቸው እየመሰለ የመጣበት ሂደት ነው ያለው።
እናም ዓለም አቀፉ የሰብአዊ መብት ድንጋጌ ተግባራዊ መደረጉን ከመከታተል አንጻር የተባበሩት መንግስታት ሚና ምን እንደሆነ በውይይቱ ወቅት ማንሳታቸውን የኢዴፓ ሊቀመንበር አብራርተዋል።
ዓለም አቀፍ ሰብአዊ መብት ማስጠበቂያ ድንጋጌዎችን ተቀብላ የምትጓዝ ከሆነ የዓለም አቀፉ የሰብአዊ መብት ድርጅት ሰብአዊ መብት ጥሰቶች ሲኖሩ በምን መንገድ ነው ሊጠይቅ የሚችለው? በምን መንገድ ነው ህዝቡን ሊታደግ የሚችለው? ነው ወይስ ከሰነድ ያለፈ ነገር የለውም? በእኛ በኩል ስጋት አለን፣ በእናንተ በኩል ይሄን ነገር ማብራሪያ ትሰጡን የሚል ጥያቄ አቅርበን ነበር። እንደውም አሁን በተደረገው የሰብአዊ መብት ጥሰት የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኢትዮጵያ ውስጥ ገብቶ በገለልተኝነት የተደረገውን ሰብአዊ መብት ጥሰት ለማጣራት ጥያቄ አቅርባችሁ ነበር ወይ? የኢትዮጵያ መንግስት ምላሽስ ምንድን ነው የነበረው? ስለዚህ ይህን የሚል ጥያቄዎች ሁሉ ጠይቀን በአጠቃላይ ብለናዚህ መልስ ለመስጠት ብዙም ፍላጎት አላሳዩም። እንግዲህ እኛ የምንጠብቀው ከተባበሩት መንግስታት ድርጅት በኮሚሽን ደረጃ ነው የመጣው። ስለዚህ ከተለያዩ የማህበረሰብ ክፍሎች ያገኘውን መረጃ ሰብስበው ወደፊት ለሚኖረው አጠቃላይ የሰብአዊ መብት ይዘት እና አጠቃላይ የህግ አከባበር ጉዳዮች ላይ ትኩረት ሰጠው ምክር አዘልም አስተያየት ሰጠው ይሄዳሉ የሚል ግምት አለን በእኛ በኩል።
ከኮሚሽነሩ ጋር በተደረገው ውይይት ካልተሳተፉት ፓርቲዎች አንዱ የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክ ነው። ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምጽ እንዳስረዱት ስለ ውይይቱ በስልክ የተነገራቸውና ጥሪ የተደረገላቸው ከፓርላማ በተደወለ ስልክ ነው። ኮሚሽነሩ ለፓርላማ ንግግር ያድርጉ ወይም ከፓርቲዎች ጋር በቀጥታ ይወያዩ ለፓርቲያቸው ግልጽ እንዳልነበርም ጠቁመዋል። ገዢው ፓርቲ ኢህአዴግ በውይይቱ ላይ ያነሳቸውን ሐሳቦች በተመለከተ አስተያየት ለማግኘት ያደረኩት ጥረትም ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የሳውዲ አረቢያ መንግስት ከአምስት ሚሊዮን በላይ የሚሆኑ ያለ ስራና መኖሪያ ፈቃድ የሚኖሩ የውጭ ሀገር ዜጎችን በ90 ቀናት ጊዜ ገደብ ውስጥ ሀገሪቱን ለቀው እንዲወጡ
የሚያዝ አዋጅ ማስተላለፉ የሚታወስ ነው። የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር መስሪያ ቤት በፈቃደኝነት ወደ ሀገራቸው ለሚመለሱ ኢትዮጵያውያን ለማገዝ አዲስ ግብረ ኃይል ማቋቋሙንና ለተመላሾች አስፈላጊውን እርዳታ ለመስጠት ከፍተኛ እንቅስቃሴ በማድረግ ላይ እንደሚገኝና ለዚሁ የተቋቋመው የባለስልጣናት ልዑካን ቡድን በሳውዲ አረቢያ ከሚመለከታቸው ሚኒስትሮችና ባለስልጣናት ጋር እንደመከረም ከዚህ ቀደም ዘግበን ነበር። የሳውዲ አረቢያ መንግስት በሰጠው ቀነ ገደብ መሰረት ወደ ሀገራቸው በመመለስ ላይ የሚገኙ ኢትዮጵያውያን ቁጥር እስካሁን ምን ያህል ነው?
ሄደን ምን እንሰራለን? ምንም እንሰራ ያዝነውን ገንዘብ እንኳን መጨረሻ ነው በመንገድ ላይ የመጣ ነው ማለት ነው። እና እንዴት ብለን ነው አገር የምንገባው? የኢትዮጵያ መንግስት የሚያደርግልን ድርጅት ምንድን ነው ያደረገልን? አታ የምንልከውን እንኳን ከወደዚህ የምንልከውን እኛ በእጃችን ይዘን ለመሄድ ያቀርነውን ኢትዮጵያ በጉምሩክ ላኩ ነው የሚሉት እዚህ ማለት ነው። እዚህ ራሱ በእጃችን ይዘን ለመሄድ
በዛ የሚገኙ ኢትዮጵያውያኖችን መስታወት አራጋው አነጋግራቸዋለች። እንደዚሁም ደግሞ ይህንን በተመለከተ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለምንም ማምሻውን አነጋግራቸዋለች መስታወት አራጋው።
ሳውዲ አረቢያ መንግስት የሰጠውን የፖለቲካ ጊዜ ተከትሎ የኢትዮጵያ መንግስት የመገናኛ ብዙሃን፣ የኢትዮጵያውያኑ ቤተሰቦች፣ የአገር ሽማግሌዎች፣ የሃይማኖት ተቋሞች ወገኖቻችን ወደ ሀገራቸው እንዲመለሱ መረጃ እንዲያገኙ ጥረት ሲያደርጉ ቆይተዋል። ይህንን ተከትሎ ኢትዮጵያውያን ወደ ሀገራቸው እየተመለሱ ነው። በአማካይ በቀን ውስጥ ከ300 እስከ 400 ኢትዮጵያውያን እየተመለሱ ናቸው። ይህንን እንግዲህ በትንሹ በሳምንቱ ያለውን ቁጥር መውሰድ ይቻላል። ወገኖቻችን ይህን ያህል ቁጥር ያላቸው ወደ ኢትዮጵያ እንዲመለሱ የውጭ ጉዳይ ሚኒስቴርና ቀደም አንቺም የጠቀሽው ግብረ ኃይል እየሰራ ነው። ሌሎች መንግስታዊ ያልሆኑ ተቋማት በተለይም ከዓለም አቀፍ የስደተኞች ድርጅት ጋር
ይዘውት የሚገቡት የመገልገያ እቃዎቻቸውን በተመለከተ ቀረጥ ላይ ያለው የመንግስት አቋም ምንድን ነው? ሁለተኛው ደግሞ መልሶ ማቋቋሙ ምን ይመስላል? እንዴት ነው መንግስት ሊያቋቁማቸው ወይም ሊረዳቸው የሚችልበት መንገድ?
ቀረጥን በተመለከተ የኢትዮጵያ መንግስት ከሳውዲ አረቢያ የሚመጡ ወገኖች ብዙዎቹ በአነስተኛ የስራ ገበታ ላይ የነበሩ ናቸው። በተመሳሳይ ሲፈናቀሉ ብዙ ሀብትና ንብረታቸውን ጥለው ለመምጣት የሚገደዱ ናቸው እና ሌሎችም ነገሮች ከግምት ውስጥ በማስገባት ከቀረጥ ነጻ መብቶች ተጠቃሚ የሚሆኑባቸው ወደ 21 አካባቢ የሚሆኑ ዝርዝሮች አስቀምጧል። ይሄ ቀላል የሚባል ቁጥር አይደለም። ስለዚህ ወገኖች ወደ ሀገራቸው ሲመለሱ ቀደም ሲል በጠቀሱት ቁጥር ያህል ያሉ የግል መገልገያዎች ፐርሰናል ኢፌክትስ ይዘው መግባት እንዲችሉ ፍቃድ ሰጥቷል። ይሄ ትልቅ ትርጉም ያለው ጉዳይ ተደርጎ መወሰድ ያለበት ይመስለኛል። ሁለተኛው መልሶ ለማቋቋም እንግዲህ ይሄ ባለፈውም እንደነገርኩሽ መስታወት ይሄ ዱብዳ ነው። ታስቦ ተፈቅዶ እና ተፈልጎ ያጋጠመ ጉዳይ አይደለም። መንግስት ለማድረግ የሚፈልገው ምንድን ነው? በአዲስ አበባ፣ በድሬዳዋ እንዲሁም በክልል ከተሞች ያሉ የስራ ፈጠራ መስኮች አሉ፣ በፓኬጅ የተቀመጡ አሉ። አሁን ካጋጠመው ልዩ ሁኔታም ጋር በማጣጣም ወገኖቻችን ወደ የክልሎቻቸው ሲመጡ አንደኛ የትራንስፖርት አቅርቦታቸውን እንዲሸፍን የማድረግ፣ ሁለተኛ ባረፉባቸውና በሚኖሩባቸው አካባቢዎች የመንግስት አቅም በፈቀደ ቁጥር በየፍላጎታቸውን ያህል እንዲቋቋሙ ለማድረግ ስራ ይሰራል። ይሄ በክልሎች አካባቢ አሁን የግብረ ኃይሉን ተከትሎ በተቋቋሙ የግብረ ኃይሉ ንዑስ አደረጃጀቶች የሚከናወን ይሆናል። እንግዲህ መስታወት ይሄ የብሔራዊ ጉዳይ ነው። ይሄ የአንድ የመንግስት አካል ብቻ ኃላፊነት አይደለም። መገናኛ ብዙሀን እናንተ ወገኖች ተገቢውን መረጃ እንዲኖር ለምታደርጉት ጥረት ትልቅ አክብሮት አለን። በተለይም ቪኦኤ እዚህ ላይ ጥሩ ስራ እየሰራ ነው ብዬ አምናለሁ። ሌሎችም መገናኛ ብዙሀን አገር ቤት ያሉ፣ ውጭም አካባቢ ያሉ ጥሩ ስራ እየሰሩ ነው። ይሄ ተጠናክሮ መቀጠል ያለበት ይመስለኛል። ሌላኛው ቤተሰቦች ናቸው። ቤተሰቦች ይሄ ችግር በወገናቻችን ላይ ሊያደርሰው የሚችለውን ጉዳት እንገነዘባለን። ስለዚህ ችግሩ ሳይሰፋ ወደ ሀገራቸው እንዲመለሱ መረጃ መስጠት ያስፈልጋል፣ መደገፍ ያስፈልጋል። ከዚህ ሰው ሲሄድ ብዙ ገንዘብ ያወጣል፣ ብረቱን ሸጦ እንደሆነ የሚሄደው ይታወቃል። ግን አሁን የሚዛን ጉዳይ ነው የሚሆነው። ወደ ሀገር መመለስ እዚህ በሀገር ያለው ሀብት ተጠቅሞ ራስን ለማሻሻል መሞከር፣ ከዛም በተጨማሪም የሳውዲ አረቢያ መንግስት ያወጣው አዋጅ ላይ በግልጽ እንደተቀመጠው አሁን ባለው መልኩ ወደ ሀገራቸው የሚመለሱ ሰዎች በህጋዊ መንገድ ለመመለስ ወደ ሀገራቸው እድል አላቸው ይላል። ከዛ በተጨማሪ እንግዲህ በሂደት ላይ ያለ ቢሆንም የፌዴራል መንግስት የውጭ ጉዳይ ሚኒስቴር ከተለያዩ የባህረ ሰላጤ ሀገሮች ጋር የስራ ስምሪት ስምምነት ለመፈራረም ጥረት እያደረገ ነው። ይሄ ስምምነት ከመሆኑ አንጻርና ድርድር ስለሆነ በአንድ ሀገር በእኛ ብቻ በጎ ፈቃድ የሚፈጸም አይደለም። ስለዚህ እነዚህ ድሎች አሉ። ወደ ሀገር ቤት ተመልሶ ከዚህ የከፋ ሁኔታ ራስን መጠበቅ ያስፈልጋል ነው። ስለዚህ ሁሉም ራስን ጥረት ማድረግ ያስፈልጋል ለማለት ነው መስታወት።
ያለ መኖሪያና ስራ ፈቃድ በሳውዲ አረቢያ የሚገኙ ዜጎች ሀገር ለቀው እንዲወጡ የሚያዘው አዋጅና ቀነ ገደብን በተመለከተ ምን ይላሉ? መስታወት አራጋው በሳውዲ አረቢያ የሚገኙ ኢትዮጵያውያንን በስልክ አነጋግራለች።
ሄደን ምን እንሰራለን? ምንም ፈረያዝ ነው ገንዘብ እንኳን መጨረሻ ነው በመንገድ ላይ የመጣ ነው ማለት ነው። እና እንዴት ብለን ነው ሀገር ምን ገበው? የኢትዮጵያ መንግስት የሚያደርግልን ድርጅት ምንድን ነው ያደረገልን? አታ የምንልከውን እንኳን ከወደዚህ የምንልከውን እኛ በእጃችን ይዘን ለመሄድ ያቀርነውን ኢትዮጵያ በጉምሩክ ላኩ ነው የሚሉት እዚህ ማለት ነው። እዚህ ራሱ በእጃችን ይዘን ለመሄድ የምንፈልገውን እቃ እንኳን ላዚም ጉምሩክ አስገቡ ነው የሚሉን። እዛ ጉምሩክ በመናስገባ ሳጣን የኪሎን እንከፍላለን እዚህ፣ እዛ ደግሞ ቀረጥ ነው የሚቀበለና ለዛ ምን አይነት ነገር ነው እሱ ያስተባበረነት? ብዙ ጓደኞች አሉኝ አሁን የላኩ የሄዱም አሉ ካውን ድረስ ማለት ነው። ካውን መልሰውባቸው በጉምሩክ ነው የላኩት። ኢትዮጵያ መንግስት ራሱ ቀረጥ ያስከፍላቸዋል። ትብብሩ ምን አይነት ነው? የያዘናትን ገንዘብ በኪሳችን ቋጥረን ይዘን መሄድ ነው የሚሻለው። እንግዲህ እንደ ውሳኔ ከሆነ የመጣውን መቀበል ነው። አሚን ብሎ ኢትዮጵያን ብንሄድ ሞት ነው። አሁንም እዚህ ብንቀመጥ ነው የሚሻለው። ስለዚህ ቢያርግም እንኳን ኪሳ በልተን መኖር ነው ይችላል እዚህ ማለት ነው። እንደኔ ውሳኔ ነው። የሰውን አላውቅም። ባለፈውም እንዳዋራሁሽ እንደኔ የኔ ውሳኔ እንደዛ ነው። ግን ውሃ እንኳ ተጠጥተን እዚህ ብንሞት ይሻላል ብዬ ነው የማስበው። ምክንያቱም የያዝነውን ገንዘብ እዛም ምንም ተቀባይ ነገር የለም።
መጀመሪያ ወደ 4 አመት ምናምን እዚህ ቁጭ ብዬ ነበር።
እሺ።
አሁን ያስኳቸውም ገንዘቦችን ይዤ ሄጄ ሰፈር ያው ስራ መጀመሪያ ነበር የመጣሁት። ከደቡብ ክልል ነው ስልጤ ዞን ይባስ ነው የመጣሁት። ግን እዛ መስራት ጭራሽም አንችልም። ምክንያቱም እዚህ ብንሻለናል። እዛ ሀገር ቤት ገብተን ከመስራት እንኳን እዚህ መስራት ነው የሚሻለን። ሀገር ቤት እንኳን በገንዘብ ይዘሽ እንኳን ፕሮሰሱን መስራት አችይም በቃ ለእያንዳንዱ ወይንም ደግሞ እየሰጣሽ ካልሆነ የምትሰጪው ሲኖርሽ ነው የምትሰጪው አይደል? እዛ ህጉ በጣም የጠበቀ ነው። ስለዚህ እዚህ ሀገር እንኳን ምንም ባይኖረን እንኳን በትክክል በልተን መተኛት እንችላለን። በእርግጥ እዚህ ሀገር ሞት አለ፣ እዛም ሀገር ሞት አለ። ከዛ ሀገር ሞት ግን እዚህ ሀገር ነጻነት ሞት ይሻለናል ነው የምንለው። እኔ እንኳን ለመግባት ምንም ፈቃደኛ አይደለሁም በአሁኑ ሰዓት። ምክንያቱም ገብቼ ያስኩትን ሁላ ጨርሼ ነው የመጣሁት። በቀረኛው እንደውም እስኪ በአመልጥ ይሻለኛል ከሀገር ቤት ብዬ ወጥቼ ወደዚህ የመጣሁት። ከሄድኩኝ ወደ 8 ወር ተቀመጥኩኝ። 8 ወር ውስጥ ባጃጅ ገዝቼ ለመስራት ሲሞክር እንኳን እያንዳንዱ የሚጠይቅሽ ሌላ አይነት ህግ ነው። ለዛሬ ሌላ፣ ለነገ ሌላ፣ ከነገ ወዲያ ሌላ ነው። በቃ እንደዛ ነው የሚጠይቀው። በእርግጥ ሀገራችን እንወዳታለን፣ ዞሮ መግቢያችን ነው። ተይዤ ብገባ እንኳን ወደ ሌላ ሀገር ስደት ልሂድ እንጂ አሁን በሀገሬ ሰርቼ እለወጣለሁ የሚል ተስፋዬ በጣም ተማጥቷል። ሌሎች ነው የምፈልገው። ሀገር ቤት ብዙ ተንከራትቻለሁ፣ ለፍቼ አይቻለሁ፣ ለቤተሰቦቼም ሰርቻለሁ። ግን የሰራሁትን መልሼ እኔው ራሴ ነኝ ያጠፋሁባቸው። ለቤተሰቦች የሰራሁት የሚለውን እንኳን እኔው ራሴ መልሼ ይዤው መጣሁኝ። በቃ ምንም መለወጥ አልቻልኩም።
ቀኑ እስከሚያርቅ የተወሰነ ጊዜ ልስራ ብዬ ነው እንጂ ያው ወር ከ15 ቀን በኋላ ምናምን ወጭ ነኝ ወደ ኢትዮጵያ ሄዳለሁ።
ምን ለመስራት ነው ያሰብሽው?
እስካሁን ምንም ያሰብኩት ነገር የለም። ለምን እንደሆነ ታውቂያለሽ? ድንገት ነው ነገር የተከሰተው። ውጡ የተባለው ድንገት ስለሆነ እስካሁን ምንም ፕሮግራም የለኝም ኢትዮጵያ ላይ ሄጄ። ያው ግን ኢትዮጵያ ላይ ሄጄ መስራት እንደምችል ራሴን አሳምኜዋለሁ። ከወጣሁኝ በጣም ብዙ ቆይቻለሁ። 6 አመት ነገር እንደነገርኩ 6 አመቴ ነው። እና አሁን ኢትዮጵያ ያለችበት ሁኔታ አላውቅም። ገባሽ? እንደ አዲስ ነው ሄጄ የማያት እና የትኛው ስራ ሊስማማኝ ሊያዋጣኝ እንደሚችል ያው እዛው ሄጄ ያለውን ሁኔታ ካየሁ በኋላ ነው የምወስነው። ምንም ቢሆን ሀገር አለን፣ ውጡ ተብለናል። ያው መውጣት ነው። አንዳንድ ልጆች ያው ሀገር እንደሌላቸው ራሳቸውን አሳምነው ከዚህ አንወጣም የሚሉ ልጆች እሰማለሁ። ግን ያው የዛሬ 4 አመቱን እንዳይረሱት ነው እኔ ላስጠነቅቃቸው የምፈልገው በዚህ አጋጣሚ ማለት ነው። እና የአሁኑ ደግሞ የበለጠ ከዛ የበለጠ ይሆናል ብዬ ጌታ ነው የሚያውቀው። ግን ያው ግምቱ አለኝ። ያ ሁሉ ስቃይ ከሚደርስብት ሀገራችን ገብተን በትንሹ ከተነሳሽ ልታድጊ የማትችይበት ምንም አይነት ነገር የለም። ዋናው ከዚህ ሲወጡ እንሰራለን ብለው መውጣት መቻል አለባቸው። ተመልሰን ወደ ስደት እንመጣለን ሳይሆን መስራት እንችላለን ብለው ውስጣቸውን ካሳመኑ የማይሰራ ነገር የለም።
እኔ በበኩሌ መቼም ወደ ኢትዮጵያ መሄድ ገና ነኝ። ከመጣሁ ግን አመት ሆነኝ ማለት ነው። እስካሁን ድረስ በቃ ምንም ስራ የለም አልሰራሁም ማለት ነው። በየመን ነው የመጣሁት ታባ ምናምን ሽብር ከፍዬ ነው የመጣሁት ሳውዲ አረቢያ ገብቼ ማለት ነው። ስለዚህ ኢትዮጵያ ገብቼ ደግሞ ምንም በቃ ራሱ ታንቄ ሞት እንደሆነ ነው እንጃ ማገኘው ነገር ምንም ነገር የለኝም።
መምጫ ገንዘቡን ማን ከፈለል? ሰባ ምናምን ሽብር ነው
እቴናት የከፈለችልኝ። እሷም ውጭ ሀገር ነበር ያለችው። ቤተሰብ ጋር በቃ ሁሉም ነገር ሻሽተው ምናምን በቃ ሁሉ ነገር ጃይዝ አድርገው ላኩልኝ። ምንም ነገር ቤት የለም። አሁን የሚጠብቁት እኔን ነው የሚያወጡት። በቃ ላክ እንጂ ምናምን ይለኛል። እኔም ስራ ሰርቼ አላውቅም እስካሁን ድረስ ስራ የለም። ከላስለት ነው ሩዝ እየበላሁ እስር ቤት ብኖር ይሻለኛል። ኢትዮጵያ ገብቼ ምንም አገኘው ስርግም የለማ።
እና አሁን ስራ ማለት እስር ቤት ብትገባም እኮ አሁንም ሰርተህ ቤተሰቦችህን መርዳት አትችልም። ይሄንን ሳስበህዋል?
አዎ ግን አልችልም። ኢትዮጵያን አለማየት ነው አንደኛ። ለምን ምን ይዤ ነው የሚሄደው? በመጀመሪያ ይዤ ወጣለሁ ብዬ ሄድኩኝ። መጣሁ ስንት ባህር ስንት ተሰምቼ በቃ ስንት ደብድቤ እዛ ሀገር ብደረስኩ አይደል ካላንድ 5 ሳንቲም ኢትዮጵያ ትሄድ በቃ እራሱ ከአዲስ አበባ ከቦሌ ወደ ሀገር ለመግባት 5 ሳንቲም ይለኝ እንዴት ብዬ ነው የምገባው?
ወላሂ አገሬ አልገባም ገና። ወላሂ ተመጣ ሁለት ወሬ ገና ማለት ነው። አባቴ ቤት ያለውን ንብረት ጨርሶ ወላሂ ሽጦ ነው የመጣሁት የመን። ሁለት ወር ተደበደብኩኝ ማለት ነው። ሁለት ወር ተደብድቤ የመን እዚህ ሳውዲ አረቢያ በወሬ ወር ከ15 ቀን ገባሁኝ ማለት ነው። ገና ተገባሁኝ ሁለት ወሬ ማለት ነው። አንድ ስራ አሁንም ደግሞ አልጨበጥኩም። ውጣት አለኝ ምንም ይዤ የምወጣ የለኝም። ምን ይዤ እገባለሁ ሀገሬ እሰራለሁ ብዬ መጣሁኝ። ምንም አገኝ የለኝም። ቢገልኝም ቢያድኝም ቢያውልኝም ምን ይሄን ሳውዲ አረቢያ መልቀቅ አልችልም።
ማለትም አሁን ሀገር የሚመጣውበት ብር ኢዲያንም አልከፈልኩም። ስለዚህ አሁን ሀገር ገብቼ ምንም ስራ ስለሌለኝ ያኔ ብዙ እንግዲህ ያለኝን አማራጭ መውሰድ ነው። የሚመጣው ወደፊት እንጠብቃለን እንጂ አሁን ይሄ ነው ተብሎ የተወሰነ ውሳኔ ልሙጡ ብቻ ነው።
ስለዚህ በተባራሪ ነው አሁን የምትሰሩት ስራ እንዳገኛችሁ ነው ወይስ ቋሚ ስራ ነው የምትሰሩት?
አረ በተባራሪ ነው እንጂ
ያገኛችሁትን ስራ ነው የምሰርታችሁ የምትውሉት?
አዎ አንድ ቀን እንሰራለን፣ ከዛ ደግሞ አንድ ቀን እንደዚህ ስራ እንፈታለን። እንደዚህ ያለ እየፈለገ ነው፣ ቋሚ ስራ አይደለም።
ኑሯችሁስ ምን ይመስላል?
ያው ኑሯችን እንግዲህ ባያስጠላም አያምርም።
ያው ለዕለት ጉርስ ይሆናል።
አዎ እንግዲህ ለዕለት መቼም ምንም አይልም፣ ይሻላል ብቻ።
እዳህን ጀምረሃል መክፈል?
አዎ 12 ሽራ ነበር የመጣበት፣ አሁን 6 ሽራ ይቀረኛል። ነገሩም ጠንቶ ደግሞ እንዲህ ይዘውን ከመጣን እንግዲህ በሰላም ሀገራችን ያብቃን። እኛ እንኳ ሀገራችን ለመግባት ያኔ ፍላጎት የለንም።
እምልህ አሁን እዳህን ከፍለህ ብትጨርስና ትንሽ እጅህ ላይ ገንዘብ ቢኖር ወደ ኢትዮጵያ ትገባ ነበር?
ገንዘብማ ካለኝ ማን እንደ ሀገር
ነው
ኢትዮጵያን የመሰለማ። ገንዘብ ካለን እኮ ሀገራችን ኢትዮጵያ ወርቅ ናት። ስለዚህ ግድ ሀገራችን ገንዘብ ካለን ውጡም ባይሉን እኛ እንፈልጋታለን።
እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበሮ፣ በዝግጅቱ ወይም በቴክኒኩ በሌላኛው ወገን ዳንክራፍት፣ ሙዚቃ በመምረጥ ዲጄ ፋትሱ፣ ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አድረገውና
ጽዮን ግርማንን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። Just
I don't know.